የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ22 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
አንደኛ ወደ ሪፖርት የተለወጠው የስልክ ንግግር የድምጽ ቅጂ ይደር ሁለተኛው ደግሞ ከተለየ ገለጠ ጋር ስለ ስድር ያወራሉ የተባሉ ሰዎች ስልክ ቁጥር በሪፖርት ላይ ስላልተጠቀሰ ይህም እንዲቀርብ ነው ያዘዘው።
በወልቃይት ጠገዴ ጉዳይ የተከሰሱት የኮሎኔል ደመቀ ዘውዴ የህግ ጠበቃ ናቸው። አቶ አለልኝ ምህረቱ ይባላሉ።
በአብይ ርዕስ ይቀርባሉ።
የሁለተኛው አጋማሽ የዛሬ ረቡዕ ፕሮግራሞች ዲሞክራሲ በተግባር ኢትዮጵያን በአሜሪካ እንዲሁም ደግሞ ሌሎች ወቅታዊ ቅንብሮች የተካተቱበት ነው። በሰዓቱ ይቀርባል።
ጥቅምት 29 2010 ዓ.ም ምህረት ነው ዛሬ። ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮች።
ባለ ሳምንት ተረኞቹ አስተናጋጆች ጽሁፍ አዲሱ አበበና
አሉላ ከበደ ነን። ፕሮግራማችንን ንግሱ ታምሬ ይመራልና
መልካም ምሽት እንዲሆን እንመኛለን። ዜና ይጀምራል። አሁን
የፌደራሉ የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 3ኛ ችሎት የቀድሞውን የአንድነትና ለዲሞክራሲ ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሽንና ጋዜጠኛውን ኤልያስ ገብሩን ዛሬ በነጻ አሰናበተ። ፍርድ ቤቱ በተሻረ የህግ ድንጋጌ ሊከሰሱም ሆነ ሊቀጡ አይገባም ነው ያለው። መለስካቸው አምሃ ዝርዝሩን ይዟል።
ፍርድ ቤቱ ዛሬ ለብይን በቀጠረው መሰረት መዝገቡ ባለፈው ክረምት መመርመሩን በመግለጽ ሁለቱም ተከሳሾች ማለትም አቶ ዳንኤል ሽበሽና አቶ ኤልያስ ገብሩ ያስቸኳይ ጊዜ አዋጁ የተሻረ በመሆኑ በተሻረ የህግ ድንጋጌ ሊከሰሱም ሆነ ሊቀጡ ስለማይገባ በነጻ ተሰናብተዋል ሲል መዝገቡንም መዝጋቱን አስታወቀ። አቃቢ ህግ በግንቦት ወር 2009 ዓ ም አቶ ዳንኤል ሽበሽንና አቶ ኤልያስ ገብሩን ያስቸኳይ ጊዜ አዋጁንና ያስቸኳይ ጊዜ አዋጁን ለማስፈጸም በኮማንድ ፖስቱ የወጣውን መመሪያ የተለያዩ ድንጋጌዎች በመጣስ ከሷቸው ነበረ። ከዚያም ባሻገር ክስ ሳይመሰረትባቸው ለአያሌ ወራት በእስር ቆይተው ነበረ። እዚሁ ፍርድ ቤት ክስ ተመስርቶባቸው እንደቀረቡም የዋስ መብታቸው ታግዶ እንደነበረና ለከፍተኛው ፍርድ ቤት አቤቱታ አቅርበው በዋስ መፈታታቸው አይዘነጋም። ይሁንና መጀመሪያም ክሱን ስትቃወሙ በተሻረ ድንጋጌ መከሰስ የለብንም ብላችሁ ተቃውማችሁ አልነበረም ወይ የሚል ጥያቄ ለአቶ ዳንኤል ጠበቃ ለአቶ ሽብሩ በለጠ አቅርቤላቸው ነበረ።
አዎ፣ የወንጀል ህጉ መሰረታዊ መርሆች ላይ የወንጀል ህግ ወደኋላ ተመልሶ አይሰራም አንዱ ነበርና ያንን አቅርበን ተከራክረን በአቃቤ ህግ በኩል የቀረበው ክርክር ግን በወንጀል መርህ አንገዛም፣ ክሱ ሊቀጥል ይገባል የሚል ክርክር ነበር። ምክንያቱም የአስቸኳይ ጊዜ አዋጁ ከወንጀል ህጉ በኋላ የወጣና የሚበልጥ ነው በማለት ወደኋላ ተመልሶ አይሰራም የሚለው የወንጀል ህግ መርህ እዚህ ላይ አይሰራም፣ ስለዚህ የተሻረም ቢሆን ሊቀጥል ይገባል ብለው ነበር ክርክር ያቀረቡት። አሁን ደግሞ ፍርድ ቤቱ በአሁኑ ብይኑ ያንን ያቀረብነው መከራከሪያ በማጠናከር በፊት መመሪያው ነበር የተሻለው፣ አሁን ደግሞ በአጠቃላይ አዋጁ ስለተሻረ በዚህ ሁኔታ ክርክሩ ሊቀጥል አይችልም፣ የተከሰሱበት አዋጅ የተሻረ በመሆኑ በነጻ አሰናብተናል ብለው ነው ብይን የሰጠው።
ከብይኑ በፊት በዚሁ ፍርድ ቤት የተሰማው የአቃቢ ህግ ብቸኛ ምስክር በዝግ ችሎት እንደነበረም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። በአማራ ክልል በመንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር 15 ቀናት ያህል መብራት በመጥፋቱ የአካባቢው ነዋሪዎች ያካሄዱት የተቃውሞ ሰልፍ ወደ ግጭት ማምራቱ ተገለጠ። ግጭቱን ተከትሎም ከሰልፈኞቹ በአንዳንዶቹ ላይ የመቁሰል አደጋ እንደደረሰባቸውና ከአረርቲ ከተማ ወጣ ብሎ የሚገኝ የቺፕውድ ማምረቻ ፋብሪካም ቃጠሎ የደረሰበት መሆኑ ታውቋል። በተቃውሞ ሰልፉ ላይ የመብራት መጥፋቶች ችግር ተደጋጋሚ በመሆኑ ዘላቂ መፍትሄ እንዲሰጣቸው የሚጠይቅ መፈክር ማሰማታቸውን ስማቸውና ማንነታቸው እንዲጠቀስ ያልፈለጉ በሰልፉ ላይ ተሳታፊ የነበሩ አንድ ሰው ጠቁመዋል። የዘይትና ስኳር አቅርቦት ይስተካከል፣ ትክክለኛ የግብር አከፋፈል ስነ ስርዓት ይኖር የሚሉና በወጣቶች የሥራ ዕድልና በከተማዋ ፍትሐዊ የሀብት አጠቃቀምን አስመልክቶ ጥያቄዎች መነሳታቸውም ተገልጧል። ዜናውን አስመልክቶ የክልሉን ባለሥልጣናት ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሆኖም በፌስቡክ ገጻቸው ሰልፉና ግጭት መኖሩን ያረጋገጡት የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን በመንጃሮ ወረዳ አረርቲ አካባቢ በነበረው ሁከት በአካባቢው በመገንባት ላይ የሚገኘውን ኢንዱስትሪ ፓርክም ጄኔሬተሮች ለማቃጠል ሙከራ የተደረገ ሲሆን ይህ ህብረተሰቡ በመከላከሉ ምንም ጉዳት አልደረሰበትም። የቺፑድ ፋብሪካው ግን ከተሽከርካሪዎቹ ግጭት ጉዳት ደርሶበታል። ሁለቱ ጉዳት የደረሰባቸው ወጣቶች በአረርቲ የመጀመሪያ ደረጃ ሆስፒታል እርዳታ እየተደረገላቸው ይገኛሉ ብለዋል። አድማጮች፣ የዚህ ዘገባ ዝርዝር በሌላ ጊዜ እንደሚቀርብ ከወዲሁ እንገልጣለን።
በትላንቱ የዩናይትድ ስቴትስ የ2017 ዓመተ ምህረት ምርጫ የዲሞክራቲክ ፓርቲ አባላትና የለውጥ አራማጅ አጋሮቻቸው በቨርጂኒያና በኒው ጀርሲ ክፍለ ግዛቶች የአገረ ገዢዎች ምርጫዎች ጨምሮ የድል ብስራቶችን ተጎናጽፈዋል። በቨርጂኒያ ራልፍ ኖርተም፣ በኒው ጀርሲ ደግሞ ፊል መርፊ ሁለቱ የዲሞክራቲክ ፓርቲዎች ለየግዛቶቹ አገረ ገዥነት ተቀናቃኞቻቸውን በከፍተኛ ድምጽ ብልጫ ሲያሸንፉ ሁለት ጥቁር አሜሪካውያን ጀስቲን ፌርፋክስ እና ለቨርጂኒያ ሳቸው ሼላ ኦሊቨር ደግሞ ለኒው ጀርሲ ሁለቱም ከዲሞክራቲክ ፓርቲ ናቸው ለምክትል አገረ ገዥነት ተመርጠዋል። በሌላ የምርጫ ዜና ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ከሆኑ በኋላ የመጀመሪያቸው በሆነው ጉዟቸው በአገር ውስጥ የሥራ ዕድሎችን ለማሳደግ ከታለመ ውጥናቸው ጋር ተዛምዶ ይበልጡን አልታዊነት ያጠላበት የትኩረት ኢላማቸው ካደረጓት ቤጂንግ ገብተዋል። በምርጫው ዜና በትላንትና ሁለት በዩናይትድ ስቴትስ ዙሪያ በተካሄዱት የአካባቢ ምርጫዎችም አራት ሶማሌ አሜሪካውያን አሸንፈዋል። በመካከለኛው ምዕራብ ዩናይትድ ስቴትስ ዋይ ሚኒስትሯ ክፍለ ግዛት የሚኒያፖሊስ ከተማ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓመተ ምህረት በምክር ቤት አባልነት በመመረጥ የመጀመሪያው ሶማሊያዊ አሜሪካዊ አብዲ ዋርሳሚ ተፎካካሪያቸውን መሐመድ ኑርን 50-47 በሆነ ጠባብ ልዩነት በማሸነፍ ነው በድጋሚ የተመረጡት። ከጥር ወር አንስቶ ሁኔታዎች መልካም ነበሩ፣ አሁን ደግሞ በምርጫው አሸነፍን፣ በእጅጉም ተደስቻለሁ ብለዋል ዋርሳሚ የምርጫውን ውጤት ካረጋገጡ በኋላ በሰጡት አስተያየት። በሁለተኛው ምክር ቤት አባልነት ዘመናቸው በምርጫው ካሸነፉ በሶማሊያዊ አሜሪካውያን ማህበረሰብና በፖሊስ መካከል ያለውን ግንኙነት በማሻሻል እንደሚሰሩ የተናገሩት ዋርሳሚ የሶማሌ ተወላጆች መገበያያ ወይም ሞል እንዲገነባ በሚል ያላቸው ያቸውን ውጥን አስተዋውቀዋል። አብዱልቃድር ሐሰን የተባለ ወጣትም ሶማሊያዊ አሜሪካዊ ለሚኒያፖሊስ ከተማ የፓርክና የመዝናኛ አገልግሎቶች በቦርድ አባልነት ሲመረጥ፣ ፋርቱን አህመድ ከሚኒያፖሊስ በስተምዕራብ በምትገኘው የሃፕኪንስ ከተማ የትምህርት አስተዳደር ቦርድ አባል ለመሆን ተመርጠዋል። በዋሽንግተን ክፍለ ግዛቷ የትዊክላ ከተማም ዛክ ኢዳን የተባሉ ሌላ ሶማሊያዊ አሜሪካዊ ለ36 ዓመታት በምክር ቤት አባልነት ያገለገሉትን አንጋፋ አባል በመተካት አዲሱ አባል ሆነው ተቀላቅለዋል።
ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ከሆኑ በኋላ የመጀመሪያ በሆነው ጉዟቸው በአገር ውስጥ የሥራ ዕድሎችን ለማሳደግ ከታለመ ውጥናቸው ጋር ተዛምዶ ይበልጡን አሉታዊነት ያጠላበት የትኩረት ኢላማቸው ካደረጓት ቤጂንግ ዛሬ ገቡ። ትራምፕ ከቻይና አቻቸው ጋር በሚያደርጉት ንግግር ንግድን ከአብይ አጀንዳቸው አንዱ ሲሆን፣ የሰሜን ኮሪያ ጉዳይ ሌላው ትኩረት የሚሰጡበት አንገብጋቢ ርዕሰ ጉዳይ እንደሚሆን ተጠብቋል። የዋይት ሀውስ ባለስልጣናት ጨምረው እንደገለጡት ፕሬዚዳንት ትራምፕ የሰሜን ኮሪያ የቅርብ አጋርና የንግድ ሸሪክ የሆነችው ቻይና ፒዮንግያንግ ለዓለም ሰላም ስጋት የደቀነውን የኒውክሌር ፕሮግራሟን ታቋርጥ ዘንድ ግፊት እንድታደርግባት ጥረት ያደርጋሉ። ፕሬዚዳንት ትራምፕ ቤይዥንግ ከመግባታቸው ጥቂት ሰዓታት ቀደም ብሎ ሶል ላይ ባሰሙት ንግግርም በጉዳዩ ላይ ትኩረት ያደረገ ውይይት አሰምተዋል። ትራምፕ ለደቡብ ኮሪያ ብሔራዊ ምክር ቤት ባሰሙት በዚህ ንግግር ወደ ተሻለ የብልጽግና ጎዳና ለመግባት ሁሉንም የኒውክሌር ጦር መሳሪያ ቅመማ ፕሮግራማቸውን እንዲያቋርጡ ሲሉ ለሰሜን ኮሪያው መሪ ኪም ጆንግ ኡን ጠንከር ያለ መልእክት አስተላልፈዋል። ፕሬዚዳንቱ አክለውም አሳንሰው ማየቱን ያቆሙ፣ የጋራ ደህንነታችን ያስከብረናል፣ የጋራ ብልጽግናና የማይደፈረው ነጻነታችንን እንዲሁ ሲሉ አይሞክሩን በማለት ነው ሰሜን ኮሪያን መሪውን የሰሜን ኮሪያ ያስጠነቀቁት።
በመጨረሻም ኢራን በኑስ አህጉሮ ያላትን ተሰሚነትና ተጽዕኖ አድራጊነት ለማግላት ባላት ውጥን በጥብጡን ያባባሰች ነው በሚል በየመኑ ግጭት እየተጫወተች ያለችውን ሚና የተባበሩት መንግስታት እንዲመረምር ስትል ዩናይትድ ስቴትስ ጥሪ ያደረገች። የዩናይትድ ስቴትስዋ ሸሪክ ሳውዲ አረቢያ በሪያድ አውሮፕላን ጣቢያ ላይ ተነጣጥሮ የተነጨፈውንና መሬት ላይ ከማረፉ አስቀድሞ ሳውዲ አየር ላይ ያመከነችውን ሚሳኤል ጨምሮ የሁቲ ሚሊሻዎችን የጦር መሳሪያ በማስታጠቅ ኢራንን ተነጅላለች። ሳውዲ በተጨማሪም የኢራን ድርጊት ጦርነት ከመክፈት የሚቆጠር ነው ስትል በያዝነው ሳምንት መጀመሪያ ማስጠንቀቋ ይታወሳል። በህገወጥ መንገድ የጦር መሳሪያ ማስተላለፍን የሚያግደውን የተባበሩት መንግስታት ድንጋጌ ተላልፋለች ስትል ኢራንን የወነጀለችው ዩናይትድ ስቴትስ በአንጻሩ ሳውዲ አረቢያንና ሌሎችን የአካባቢውን አገሮች የምትደግፍ መሆኗን ግን አመልክታለች። ኢራን በበኩሏ የሁቲ ሚሊሻዎችን የምትረዳ መሆኗን ገልጣ የጦር መሳሪያ ግን አላስታጠቁም ስትል ነው ያስተባበለችው። በሌላ በኩል ሳውዲ አረቢያ ዓለም አቀፍ እውቅና ያለውን የየመንን መንግስት በመርዳት አማጽያኑን የሁቲ ሚሊሻዎች የሚወጋውን ህብረት ትመራለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የምናስተናግዳችሁ አዲሱ አበበና
እኔም አሉላ ከበደ ነን። ወደ ሁለተኛው ወይም ወደ መጽሔቱ ርዕስ ከመሻገራችን በፊት አንዱን ለቅምሻ እንበል።
ነገ እንደ እሸቱ ዓለሙ ምንም ህግን ምንም የሞራል እሴትን ከምንም ሳይቆጥሩ ይሄ በእንግሊዝኛ ኢምፒዩኒቲ የምንለው ይሄ በማናለብኝነት የሚፈጸሙ በሰው ልጆች ላይ የሚደርሱ በደሎችን መፈጸም እንደሚያስጠይቅ
በደርጉ የመቶ አለቃ ሸቱ ዓለሙ የቀይ ሽብር ሰለባ የሆኑት አቶ ወርቁ ደመና ናቸው። ትናንት የመጀመሪያው ክፍል ቀርቦ ነበር። ዛሬ ሁለተኛው ይቀርባል። አሁን ወደ ምሽቱ አብይ ርዕስ
ከመሄዳችን በፊት ከትላንትና ቨርጂኒያ ውስጥ በተደረገው ምርጫ ዲሞክራቱ የቨርጂኒያ አገረ ገዢ ራልፍ ኖትሃም አሸንፈዋል። የእሱንም ለቅምሻ ልናቀርብ ነበር፣ በኋላ እናሰማለን። አሁን አሉላ እንዳልከው ወደ ዕለቱ አብይ ርዕስ።
የብሔራዊ ደህንነትና መረጃ አገልግሎት ከኮሎኔል ደመቀ ዘውዱ ስልክ ላይ ቀድቻለሁ በሚል በጽሑፍ ያቀረበውን ሪፖርት በድምጽ ያቀርብ ሲል የአማራ ክልል ጠቅላይ ፍርድ ቤት ትዕዛዝ ሰጠ። ከኮሎኔሉ ጋር ስለ ሽብር ያወራሉ የተባሉት ሁለት ሰዎች ስልክ ቁጥርም እንዲቀርብ ትዕዛዝ ሰጥቷል ፍርድ ቤቱ። ጽዮን ግርማ ከኮሎኔል ደመቀ ዘውዱ ጠበቆች መካከል አንዱን አቶ አለልኝ ምህረቱን አነጋግራ ተከታዩን ይዛ ቀርባለች።
ከወልቃይት ሕዝብ የአማራ ማንነት ጥያቄ የኮሚቴ አባላት መካከል አንዱ የሆኑትና በሐምሌ ወር መጀመሪያ 2008 ዓ.ም በጎንደር ከተማ ተይዘው በእስር ላይ የሚገኙት ኮሎኔል ደመቀ ዘውዱን በተመለከተ ጉዳዩን የሚከታተለው ፍርድ ቤት ትዕዛዝ የሰጠው ጠበቆቹ አቃቤ ሕግ ባቀረበው ማስረጃ ላይ ተቃውሟቸውን ካሰሙ በኋላ ነው። ከጠበቆቹ አንዱ የሆኑት አቶ አለልኝ ምህረቱ የፍርድ ቤቱን ትዕዛዝ በተመለከተ አነጋግሬያቸው ነበር።
የኮሎኔል ደመቀ ዘውዱ ጉዳይ የፌዴራል ጠቅላይ አቃቤ ሕግ ባቀረበባቸው የሽብርተኝነት ወንጀል አቃቤ ሕግ የምስክሮችን አሰምቼ ጨርሻለሁ፣ የሰነድ ማስረጃዎችን አጠናቅቄያለሁ በማለት ክርክሩ ተመርምሮ ብይን ሊሰጥበት ቀጠሮ ይዞ ነበር ለጥቅምት 27/2010 ዓ.ም ከሶስት ቀን በፊት ማለት ነው።
እሺ፣ በቀጠሮ ቀን ምን ሆነ?
ቀጠሮ የተያዘው ከከሳሹ ይከላከሉ እንደሆነ ወይም አይከላከሉ እንደሆነ የአቃቤ ሕግ ማስረጃዎች መርምሮ ውሳኔ ለመስጠት ነው የነበረው። ነገር ግን ብይን ከመሰጠቱ በፊት በተከሳሽ ጠበቆች በኩል የቀረበ የሰነድ ማስረጃ ላይ መቃወሚያ ስለነበረ መጀመሪያ በቀረበው መቃወሚያ ላይ ውሳኔ ለመስጠት ትዕዛዞቹ ሰጥቷል። የቀረበው መቃወሚያ የነበረው የብሔራዊ መረጃና ደህንነት አገልግሎት ኮሎኔል ደመቀ ከሌሎች ሰዎች ጋር ሲነጋገሩ በስልክ ያገኘሁት ነው የሚል ሪፖርት ነው። ያን ሪፖርት ደግሞ እኛ ተቃውሞ አቀርበንበታል። ምክንያቱም ከስልክ ከተገኘ ቀጥተኛ የሆነ ማስረጃ መቅረብ ነበረበት፣ ድምፅ ማለት ነው።
ለፍርድ ቤት የቀረበው የድምፅ ቅጂ ላይ ነው የነበረው መቃወሚያችሁ። ምንድን ነው መቃወሚያችሁ? እስቲ ግልጽ ያድርጉት።
በሪፖርት መልክ የተዘጋጀው ከስልክ ንግግር ከተባለ የስልክ ንግግሩ ደግሞ በድምፅ ነው የሚታወቀው። በስልክ እየተናገረ ሰው ያው ቀጥታ ወደ ጽሑፍ አይቀየርም። መቅረብ ያለበት ቀጥተኛ የሆነው ድምፅ ነው፣ የስልክ ድምፅ ነው መቅረብ ያለበት እንጂ በሪፖርት መልክ ተዘጋጅቶ ሊቀርብ አይገባውም የሚል ነው የኛ መቃወሚያ።
ስለዚህ ፍርድ ቤቱ በዚህ ላይ ምን ሰጠ ትእዛዝ?
ፍርድ ቤቱ ሁለት ትእዛዞች ይሰጣል። አንደኛ ወደ ሪፖርት የተለወጠው የስልክ ንግግር የድምጽ ቅጅ ሊቀርብ፣ ሁለተኛው ደግሞ ከኮሎኔል ደመቀ ዘውዱ ጋር ስለ ሽብር ያወራሉ የተባሉ ሰዎች ስልክ ቁጥር በሪፖርት ላይ ስላልተጠቀሰ ይህም እንዲቀርብ ነው ያዘዘው።
ይህንን የፍርድ ቤቱን ትእዛዝ ለመጠባበቅ ተለዋጭ ቀጠሮ ተሰጥቷል? ከተሰጠ ለመቼ ነው የተሰጠው?
ተለዋጭ ቀጠሮ የተሰጠው ለህዳር 19 ቀን 2010 ዓ ም ነው።
በሐምሌ 4 ለሐምሌ 5 አጥቢያ 2008 ዓ ም ኮሎኔል ደመቀን በድብቅ ለመውሰድ የመጡ ሰዎች አሉ በሚል በተጀመረ ግጭት በአማራ ክልል ከፍተኛ ተቃውሞ ተቀስቅሶ የበርካቶች ህይወት ማለፉ፣ ንብረት መውደሙና ሌሎች በርካታ ሰዎች በእስር ላይ እንደሚገኙ ስንዘግብ መቆየታችን ይታወሳል። በተጨማሪም በዚህ ተቃውሞ እንቅስቃሴ ላይ ተሳትፈዋል የተባሉና በወልቃይት የአማራ የማንነት ጥያቄ ኮሚቴ አባላት መካከል አብዛኛውን ቁጥር የሚይዙት በእስር ላይ እንደሚገኙ መዘገባችንም ይታወሳል። የኮሎኔል ደመቀ ዘውዱ ጠበቃ አቶ አለልኝ ፍርድ ቤቱ ትክክለኛ ማስረጃ ለማግኘት በሚያስችል መልኩ ትዕዛዝ መስጠቱ ለፍትህ አሰጣጡ ስርዓት ጠቃሚ ነው ብለውታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የሳውዲ አረቢያ መንግስት በሙስና ከተጠረጠራቸውና በቁም እስር ከሚገኙት የመንግስት ባለስልጣናትና ነጋዴዎች መካከል መሃል የሆኑት ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ ሁሴን አላሙዲ በሳውዲ መንግስት እየተመረመሩ መሆኑንና የታገደው ንብረታቸው ከሳውዲ ውጪ ያለን አያካትትም ሲሉ ለንደን የሚገኙት የሼኹ ቃል አቀባይ ለአሜሪካ ድምጽ ገልጠዋል። ጽዮን ግርማ ነች። አሁንም
በለንደን የሚገኙት የሼክ መሐመድ ሁሴን አሊ አላሙዲ ቃል አቀባይ ቺን ፔንድሬ ስለ ሁኔታው ከአሜሪካ ድምጽ ተጠይቀው በኢሜይል በሰጡ ምላሽ አሊ አላሙዲ በሳውዲ አረቢያ ሪያድ ከተማ ሪትስ ካርልተን ሆቴል ውስጥ በቁጥጥር ስር እንደሚገኙ አረጋግጠውልናል። በዚሁ ምላሻቸው ላይም በሳውዲ አረቢያ የተያዙ የተለያዩ አይነት ምርመራዎችና ጥያቄዎችን ሼሁ በጽኑ ያስተባብላሉ። የንጉሳዊ ግዛቷ የሀገር ውስጥ ጉዳይ በመሆኑ በዝርዝር የምንሰጠው አስተያየት ባይኖርም ሁኔታው በሼሁ የሚንቀሳቀሱ የውጭ ሀገር የንግድ ተቋማትን ስራ እንደማያስተጓጉል ለመግለጽ እንወዳለን ብለዋል። በሳውዲ መንግስት በሙስና ተጠርጥረው በቁጥጥር ስር ከሚገኙት ልዑላን ሚኒስትሮች፣ የቀድሞ ሚኒስትሮችና ባለሀብቶች መካከል አንዱ የሆኑት ሼክ መሐመድ ሁሴን አላሙዲን እንደ ሌሎቹ ተጠርጣሪዎች ሁሉ የባንክ ሂሳባቸው ታግዶ ሊሆን እንደሚችል ዘገባዎች ይጠቁማሉ። ከትላንት በስቲያ የወጣው የሮይተርስ መረጃም የሚያሳየው የተጠርጣሪዎቹ የባንክ ሂሳብ መታገዱን ነው። 15.5 የተመዘገበ የሀብት መጠን ያላቸው ቢሊዮነሩ ሼክ መሐመድ አሊ አላሙዲ በዓለም እጅግ ከፍተኛ ሀብታም ከሚባሉት ሰዎች ተርታ የሚመደቡ ሲሆኑ በፎርብስ መረጃ መሰረት ከሳውዲ ሁለተኛ፣ ከአረብ ሀገራት ደግሞ ሶስተኛ ባለሀብት ናቸው። ሼክ መሐመድ በኢትዮጵያም ቁጥር አንድ ቢሊዮነር ናቸው። ዋነኛ የሀብት ምንጫቸው የነዳጅ ዘይት እንደሆነም ይነገራል። በኢትዮጵያ በሆቴልና በቱሪዝም፣ ግብርና፣ ትምህርት፣ ማዕድን፣ ኮንስትራክሽን፣ ሪል ስቴት፣ ማኒፋክቸሪንግ ኢንዱስትሪዎችና በፋይናንስ ስራ ላይ ተሰማርተው ከሰባ ኩባንያዎችና ከአርባ ሺህ በላይ ቋሚ ሰራተኛ ያላቸው ባለሀብት ናቸው። ሼክ መሐመድ አላሙዲን ከዚህ ጎን ለጎን በኢትዮጵያ ለልማት የወሰዷቸው በርካታ ቦታዎችን ለአመታት አጥረው በማስቀመጥ ስማቸው የሚነሳ ባለሀብትም ናቸው። ከድርጅቶቻቸው መካከልም ታክስ ባለመክፈል ክስ ተመስርቶባቸውም ያውቃል። ሼክ መሐመድ ሁሴን አላሙዲን በተመለከተ በኢትዮጵያ ካሉ የስራ አጋሮቻቸውና ወዳጆቻቸው መረጃን ለማግኘት ከፍተኛ ጥረት አድርገናል። ነገር ግን አብዛኞቹ መረጃን ለመስጠት በራቸውን ዝግ አድርገዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባዋ እናመሰግናለን። አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። ከፍተኛ ባለስልጣናትን የንጉሳዊ ቤተሰቦችንና የንግድ ሰዎችን በቁጥጥር ስር ያዋለው የሳውዲ መንግስት የሚመሰርተውን የሙስና ክስ ግልጽና ሚዛናዊ በሆነ መንገድ እንዲያከናውን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጠየቀ። የሳውዲው ንጉስ ሳልማንና የ32 ዓመቱ አልጋ ወራሻቸው የጀመሩት የጸረ ሙስና ዘመቻ በሚል የቀረበውን ተከትሎ ቅዳሜ ዕለት በቁጥጥር ስር የዋሉት 11 ልዑላን፣ 4 ሚኒስትሮችና ከ10 በላይ የቀድሞ ሚኒስትሮች የሚገኙበት ሲሆን ሼክ መሐመድ አላሙዲም በሪትስ ካርልተን ሆቴል የቁም እስር ላይ ይገኛሉ። የአሜሪካ ድምጿ ሲንዲ ሴን የዘገበችውን የዚህን ዘገባ ዝርዝር ሄኖክ ሰማግዜር ይዞ ቀርቧል።
በሳውዲ አረቢያ የተላለፈው የድንገተኛ እስራት ትዕዛዝ የመካከለኛው ምስራቅና ኢትዮጵያንም ጭምር ቀልብ የሳበ ሆኗል። በሪያድ ከተማ የሚገኘው የቅንጦት ሆቴል ሪትስ ካርልተን ውስጥ ከተያዙት መካከል በዓለም እጅግ ሀብታም ከሚባሉት ሰዎች አንዱ የሳውዲው ልዑል አልዋሊድ ቢን ታለል እንደዚሁም ኢትዮጵያዊ እናት ያላቸው የሳውዲ ባለሀብት ሼክ መሐመድ ሁሴን አላሙዲ የሚገኙባቸዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በትዊተር መልእክታቸው በሳውዲ እስራት ዙሪያ ያላቸውን ድጋፍ አስፍረዋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄዘር ኑዌርት በእስራቱ ዙሪያ የሚከተለውን አስተያየት ሰጥተዋል።
We continue to encourage Saudi authorities to pursue the prosecution of people they believe to have been corrupt officials. We expect them to do it in a fair and transparent manner.
የሳውዲ መንግስት በሙስና የተጠረጠራቸውን ባለስልጣናት ክስ እንዲመሰርትባቸው እናበረታታለን። ክሱን ሲመሰርቱ ግን ግልጽና ሚዛናዊ የማጣራት ሂደት እንዲኖር እንጠይቃለን። ከዚህ ውጪ በጉዳዩ ላይ የምንሰጠው አስተያየት የለም።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ስራቶቹን አስመልክቶ የሰጡትን ድጋፍ የውጭ ጉዳይ መስሪያ ቤቱ ይስማማበታል የሚል ጥያቄ የተነሳላቸው ቃል አቀባይ ሄዘር ኑርት ጥያቄው ለዋይት ሃውስ ቤተ መንግስት መቅረብ አለበት ብለዋል። የሳውዲ አረቢያ መንግስት ከፊቱ የተደቀኑበት ፈተናዎችን አስመልክቶ ለአሜሪካ ድምጽ አስተያየታቸውን የሰጡት ተንታኞች ሪያድ በሙስና ላይ የጀመረችው ዘመቻ ከተቀናቃኟ ኢራን ጋር ያላት ፍጥጫ ጋር ተዳምሮ አጣብቂኝ ውስጥ ያስገባታል ብለዋል። ሀዲ አመር በብሩኪንግስ ኢንስቲትዩት አጥኚ ናቸው።
These arrests fall into at least nominally into the clampdown on corruption. What has raised eyebrows and it may
እነዚህ ስራቶች ለጊዜው የጸረ ሙስና ዘመቻ አካል ተደርገው ሊወሰዱ ይችላሉ። ብዙዎችን ያሳሰበው ግን ሌሎች የተደባለቁ ምክንያቶች መኖራቸው ነው። ስራቶቹ በዓለም ውስጥ እጅግ ሀብታም የሚባሉ ሰዎችን ያካተቱ መሆናቸው ነው። እንዲያውም አንደኛው ታሳሪ ግማሽ ትሪሊዮን ዶላርስ የሚጠጋ ሀብት የሚያንቀሳቅሱ ሰው መሆናቸው ሁኔታውን አስገራሚ ያደርጋል። አስቡት እስኪ ዩናይትድ ስቴትስ ውስጥ አንድ ቀን ጧት በዜና ቢል ጌትስ እና ዋረን ባፌት መታሰራቸውን ብትሰሙ በመጣኔ ሀብቱ ላይ የሚኖረው ጫናና አመኔታ ምን ይሆናል?
በሳውዲ አረቢያ ሰላምና መረጋጋት ላይ ስራቶቹ የሚፈጥሩት ስጋት ይኖር እንደሆነ የተጠየቁት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሐላፊነቱና መልሱ ያካባቢው ባለስልጣናት ይሆናል ብለዋል።
I think we know exactly where the responsibility lies in the region for much of the destabilization and we've seen the activities of Iran. We've seen the activities of Iran in Yemen. We've seen the hand of Iran in
ሐላፊነቱ በአካባቢው ከፍተኛ የሆነ ሁከት ለመፈጸም የሚንቀሳቀሱ ኃይሎች ላይ እንደሚሆን እናውቃለን። ኢራን የምትፈጽማቸውን ሁሉ ተመልክተናል። ኢራን በተለይ በየመን የምታደርገውን ጣልቃ ገብነት በሶሪያም እንዲሁ አስተውለናል። የኢራንን እጅ በሌላ አካባቢም እያስተዋለን ነው።
የሊባኖስ ጠቅላይ ሚኒስትር ሳድ ሐሪሪ እሁድለት ከሳውዲ ጋር ያለውን ትብብር በፈቃዳቸው ሲያቆሙ ሁኔታውን በቅርበት የሚከታተሉ በአካባቢው ግጭት እንዳይከሰት ስጋት አድሮባቸዋል። በየመን የተቀጣጠለው ጦርነትን የጠቀሱት ተንታኙ አመር የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሬክስ ቴለርሰን የማረጋጋት ስራ ይሰራሉ የሚል ተስፋ እንዳላቸው ተናግረዋል።
I believe that Secretary Tillerson also has the knowledge and ability to do this that he brought with him from his years in Exxon where he was already managing competition and conflict.
የውጭ ጉዳይ ሚኒስትር ቴለርሰን ሁኔታዎችን ለማረጋጋት እውቀቱና ልምዱ አላቸው። በፋርስ ባህረ ሰላጤ ሀገሮች በተለይ የነዳጅ ኩባንያውን ኤክሰንን መርተዋል። ስለዚህ የገበያ ግብግቡንና የግጭት መንስኤዎችን ጠንቅቀው ያውቃሉ። ለኔ ጥያቄው ፕሬዝዳንት ትራምፕ ይሄ እንዲሆን ይፈልጉ አይፈልጉ የሚታወቅ ነገር የለም።
የፖለቲካ ተንታኙ አመር ፕሬዝዳንት ትራምፕ በሀገራቸው ፖለቲካ የሚፈጥሩት መከፋፈልን በመካከለኛው ምስራቅ ሊያስፈጽሙ ካሰቡ ውጤቱ ለሁሉም አስከፊ ይሆናል ሲሉ ምክራቸውን አስቀምጠዋል።
የቴክኒክ ችግር አይደለም ማለት ነው።
የቴክኒክ ችግር አይደለም።
ብዙ ጊዜ የቴክኒክ ይያልን ተቀላል አድርገን እናገራለን።
ህንጻውጡ የተባለ
ህንጻው ግን ብዙ ጊዜ እንደሚገጥመው ቀላል ነገር ይሆናል። የህግ ነገር ሆኖ የሳት አደጋ ምልክት የተሰጠ ነውና
ውጡ ከተባለ ውጡ ነው። እኔ አለዛ እኮ ሲነበብ ምን ይሆን ስለ በስራ ገበታቸው ላይ እንዳሉ እንቀጥል ንጉሱ
መከታተል ትችሉም እየተባለ ነው። አድማጮች ይቅርታን ጠይቃለን። የዛሬ ስርጭታችን በከፊል መቋረጡ ነው። ተመልሰን የመምጣት እድል ካገኘን እንመጣለን። መልካም ምሽት።
ምገርም እኮ ነው።
አድማጮች ተመልሰናል ወደ ስቱዲዮ። ይቅርታን ጠይቃለን ለባከነው ሰዓት ላመለጡት ፕሮግራሞች። የገጠመን ችግር ተፈቶ አሁን ሁሉም ወደ ስራው ተመልሷል። ወደ አቆምነው ዝግጅት ነው የምንሻገረው። ወደ ደቡብ ሱዳን ይወስደናል። ደቡብ ሱዳን ውስጥ የረሃብ ሁኔታ እየተባባሰ መሆኑን አንድ አዲስ ዘገባ አመለከተ። በመጪው በሚገባው አዲስ አመት መጀመሪያ ላይ በ5.1 ሚሊዮን ዶላር የሚገመት ወጪ እንዲሁም ያንኑ ያህል ቁጥር ያላቸው ሰዎች አደገኛ የምግብ እጥረት ሊገጥማቸው እንደሚችል ዘገባው ጠቅሟል። የአሜሪካ ድምጽ ራዲዮ ዘጋቢ ጂል ክሬክ ከናይሮቢ ላከችውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
የተባበሩት መንግስታት ድርጅት የሰብአዊ አገልግሎትና የደቡብ ሱዳን መንግስት ባወጡት አዲስ ዘገባ መሰረት በሀገሪቱ ያለው ሁኔታ የጨለመ ነው። ቀደም ብሎ የወጣው ቅድ በያዝነው ዓመት መገባደጃ ወቅት ከባድ የምግብ እጥረት የገጠማቸው ሰዎች ብዛት ባለፈው ሰኔ ወር ከነበረው 6 ሚሊዮን ወደ 4.8 ሚሊዮን ይወርዳል የሚል ግምት ነበረው። ይሁንና የደቡብ ሱዳን የመኸር ጊዜ በጀመረበት በአሁኑ ወቅት ካለፈው ዓመት ጋር ሲነጻጸር ተጨማሪ 1.4 ሚሊዮን የሚሆኑ ሰዎች ምግብ የሚያገኙበት ሁኔታ ይኖር እንደሆነ እርግጠኞች አለመሆናቸውን ዘገባው ጠቁሟል። የዓለም የምግብ ፕሮግራም ቃል አቀባይ ፒተር ስመርደን ያብራራሉ።
የደቡብ ሱዳን የመኸር ጊዜ ከጥቅምት እስከ ነሐሴ ወር ሲሆን መኸሩ በሚገባበት ወቅት ብዙ እህል ሊኖር ይገባ ነበር። ይሁንና ለብዙ ዓመታት በዘለቀው ግጭትና በሰዎች ከመኖሪያቸው መፈናቀል ምክንያት ሁኔታው እየተባባሰ ሄዷል። በአሁኑ ወቅት 25,000 የሚሆኑ ሰዎች በረሃብ ሁኔታ ላይ ይገኛሉ። ባለፈው ዓመት የመኸር ጊዜ ግን በሀገሪቱ የረሃብ ሁኔታ የገጠመው ሰው አልነበረም።
በዘገባው መሰረት በአሁኑ ወቅት ደቡብ ሱዳን ውስጥ ረሃብ የለም። ባለፈው የካቲት ወር በዩኒቲ ክልል በሚገኙ 2 ወረዳዎች ላይ ረሃብ ገብቷል ከተባለ በኋላ የረድኤት አገልግሎቶችና ደጋሾች ሰፊ ምላሽ ለመስጠት በመንቀሳቀሳቸው የተደራሽነቱ ሁኔታም ስለተሻሻለ የረሃቡን ሁኔታ ለመከላከል ተችሏል ይላሉ ስሜርደን።
But the fact that people are now facing extreme food insecurity ሆኖም በአሁኑ ወቅት ከባድ የምግብ እጥረት መከሰቱ ራሱ በተለያዩ የአገሪቱ ክፍሎች አስተማማኝ የምግብ አቅርቦት አለመኖሩ ራሱ የግጭት ሁኔታ ሲራዘም የሰብአዊ ረድኤትን ውስንነት ያመለክታል። ይህም ማለት ብዙ ልንለውጠው የምንችለው ነገር የለም።
የዓለም የምግብ ፕሮግራም ቃል አቀባይ ፒተር ስመርደን በአሁኑ ወቅት በረሃብ አፋፍ ላይ ያሉ ሰዎች ብዛት ከአምና ጋር ሲነጻጸር ከሞላ ጎደል በእጥፍ ጨምሯል። ከባድ የተመጣጠነ ምግብ እጥረትም ከአምና ጋር ሲወዳደር እየተባባሰ ሄዷል። ዘገባው በተጨማሪም የግጭቱ መቀጠል፣ የሰብአዊ ረድኤት ተደራሽነት ውስንነት፣ የአየር ንብረት ለውጦች፣ የማክሮ ኢኮኖሚ አለመረጋጋት በመጪው ዓመት በደቡብ ሱዳን በርካታ አካባቢዎች የረሃብ ሁኔታ እንዲስፋፋ ያደርጋል ሲል አሳስቧል።
አዲሱ መመለስህን ማሳወቅ ሊኖርብ ነው። አዎ አድማጮቻችንን ድንገት ሬዲዮ አቋርጠን ምንድነው ሊሉ ይችላሉ። ብዙም የተለመደ አይደለምና በለናል። ግን በአሜሪካን ሀገር አሰራር መሰረት አሳሳቢ ከመሰለ እንኳን ይቋረጣልና ምክንያቱ ይሄ ነው። ቀድም በችኮላ ነው ያስተዋወቅኩት። ለሁሉም ተመልሰናል። አዲስ አበባ መጥቷል።
አድማጮቻችን በሰላም መጥተናል።
ወደ ተከታዩ ዘገባ እንሻገር።
በኔዘርላንድስ ደሄግ ከተማ በሚገኝ ፍርድ ቤት የቀድሞ የደርግ አባል የመቶ አለቃ እሸቱ ዓለሙ የወንጀል ክስ እየተመረመረ ነው። ቪኦኤ በችሎቱ ውሎች ከተሳተፉ ተበዳዮች ነን ከሚሉ መካከል አንዱን አዲስ አበባ አግኝቶ ማነጋገሩን በቀደመ ዝግጅታችን ተደምጧል። ትላንት ማለት ነው። ዛሬ ደግሞ ሁለተኛውን ክፍል ይዘናል። መለስካቸው አማሃ ነው የላከልን።
አትወርቁ ደመነ ከአርባ ዓመታት በፊት በደብረ ማርቆስ ከተማ ወህኒ ቤት የመቶ አለቃ እሸቱ ዓለሙ ፈጽመውታል ወይንም አስፈጽመውታል ከሚሉት የጭካኔ ድርጊቶች መካከል ሐምሌ 29 ቀን 1970 ዓ.ም የ16 ጓደኞቻቸውን መገደል በቀደመው ዝግጅታችን ነግረውናል። ሌላው የግድያ እርምጃ መቼ እንደሚቀጥልም ማንም እርግጠኛ መሆን አይችልም። ግን ብዙ ምልክቶችን ማየት ይቻል ነበር። አቶ ወርቁ ደመና
ነሐሴ መጀመሪያው ካልን ነሐሴ 1 እና 2 ላይ አንድ ጉድጓድ ከሩቅ መታየት በሚችለው የሆነ ቤቱ አንድ ማዕዘን በኩል ትልቅ ጉድጓድ ሲቆፈር አየን። ከሚቆፍሩትም የተወሰኑት የኛው ምናቃቸው ስረኞች ናቸው። እና ሲመጡ ከቁፋሮ መልስ እንጠይቃቸዋል። ምንድነው የምትቆፍሩት? ለምንድነው የምትቆፍሩት? ማንንም የነገረን ነገር የለም። ነገር ግን የራሳችንን መቃብር ሳይሆን አይቀርም ይያለኝ ልጅ ነበር። እና ሲቆፈር ተመለከትን። በጣም የሐዘን ድባብ በሆነ ቤት ውስጥ ሰፈነ። በጭንቀት ቆየን። ወደ ነሐሴ 5970 ዓመተ ምህረት የተወሰኑ ስረኞች ተጠራን። በሆነ ቤት አስተዳደር በፖሊሶች ተጠራስናችን። ረጅም ዝርዝር ተጠራና የተወሰነው 2 አመት ከዛን ጊዜ ጀምሮ የሚቆጠር፣ ሌሎቹ ደግሞ 3 አመት ከዚያ ቀን ጀምሮ የሚቆጠር ፍርድ እንደተፈረደባቸውና ያንንም የፈረደው አብዮትና ዘመቻ አስተባባሪ ኮሚቴ በመቶ አለቃ እሸቱ ዓለሙ የሚመራው ኮሚቴ እንደነበረ ተነገረን። አንዳንዶች የተበሳጨዋሉ ትዝ ይለኛል። እኔ አልተበሳጨሁም። ምክንያቱም የሚቆፈረውን ጉድጓድ አስባለሁና አሁን ወደዛ ጉድጓድ አልሄድም። ያ ጉድጓድ ምናልባት እንግዲህ ለሌሎች ይሆናል ብዬ በአንድ በኩል ተጽናናለሁ የራሴ ህይወት በመትረፉ፣ በሌላ በኩል ደግሞ እነማን ይሆኑ የትኞቹ ጓደኞቻችን ይሆኑ እዛ ጉድጓድ ውስጥ መጨረሻቸው የሚሆን ብለ ታስባለህ። እና ጸጥ ብዬ ነው ወደ መታሰሪያ ክፍል የሄድኩትና ወዲያውኑ ብዙዎቻችን ይሄንን ፍርድ የሰማን መኝታዎቻችንን ማስተካከል ይጀምር ነው መደባችንን ማስተካከል ፍራሻችንን እዛው እየሰፋን ምናዘጋጀው ፍራሽ ነበር። በየጊዜው ታጠባዋለ። የስረኛው ቁጥር በጨመረ ቁጥር ፍራሽን ማጥበብ አለብህ።
ከዚህ የስራት ፍርድ በኋላ ነሐሴ 8 ቀን 1970 ዓ.ም ለካምሌ 29 ቀንን ተመስል እንደነበረ አቶ ወርቁ ያስታውሳሉ። እስረኞች በጊዜ ወደየመታሰሪያ ክፍላቸው እንዲገቡ ታዘዙ።
በጣም የሚያስጨንቅ ጊዜ ነበር። ያንን ልክ እንደተጠየቅን ሁላችንም ያው የገመትነው ነገር አለ። ጉድጓድ ሲቆፍር አይተናልና በርካቶች ያን ምሽት ወጥተው እንደሚገደሉ የሁሉም እምነት ነበር። ሁሉም በሐዘን አንገቱ ተሰብሮ ወደየክፍሉ ገብቶ ጸጥ ነው ያለው። ወደ 5000 የሚደርስ እስረኛ እንግዲህ ወደ 3000 የምንሆነው የፖለቲካ እስረኞች ስንሆን ወደ 2000 አካባቢ ደግሞ ደረቅ ወንጀለኛ ይባላሉ። ይሄ ፖለቲካዊ ባልሆነ ምክንያት ሰው መግደል በመሳሰሉ ወንጀሎች የታሰሩና አብዛኞቹ ገበሬዎች የሆኑ ናቸው። ግን ሁሉም ነው ጸጥ ያለው በዛ ምሽት። ፖለቲከኛ ሆንክ አልሆንክ እንደጠበቅነው ወዲያውኑ ትንሽ ጨለም ማለት ጀመር። ግቢ ውስጥ ኮቴዎች፣ የወታደር ጫማዎች ዱብ ዱብ ማለት ጀመሩ። ተሰማዋለህ። በጣም ይዘገንን የሚያስፈራራ ድምጽ ነው። እና በየክፍሎች እየሄዱ በመስኮት በኩል ያው መስኮቱ ብረት አለው እና ስም መጥራት ጀመሩ። አቤት የሚል ሰው ገመድ ይላካል በመስኮቱ በኩል። ወታደሮቹ ገመድ ይልኩና የክፍሉን ካቦ ያን እስረኛ እንዲያስር ይጠይቁታል። እስረኛው ካቦ አስተሳሰሩን ይጠይቃል፣ ይገልጹለታል እንዴት ማሰር እንዳለበት። እና አስተሳሰሩም ያው የፊት ጥኝት ስርዓት ይታሰሩና ከክፍል ይወጣሉ። ወደ ቤተክርስቲያኑ አቅጣጫ ነው ሁሉም የሄዱት። እንመለከት ነበር በመስኮት በኩል። በጣም ረጅም ሰዓት ነው የፈጀው፣ ምክንያቱም ከክፍል ክፍል መሄድ ነበረባቸው። በዛን ምሽት እስረኛው በሚያቀው እስረኛው በደረሰው መረጃ መሰረት 82 እስረኞች ናቸው ወጥተው የተገደሉት። አገዳደሉ የሚዘገንን ነው። እኔ በጠዋት ነው ዜናውን የሰማሁት። አንድ ጉሙዝ እስረኛ አለ ጎኔ ያለው መታሰሪያ ክፍል ውስጥ። እኔ 22 ቁጥር ነበርኩ። 23 ቁጥር ውስጥ የሚኖር በጣም ይወደኛል፣ ለምን እንደሆነ ብዙም አላቅም። ጉሙዝ ነው እና ሁልጊዜ ጧት ጧት ሰላም እንባባላለን፣ አንዳንድ ወሬ እንለዋወጣለን። እና ያን ለጧትም እሱ ራሱ እንደውም ይጠብቀኝ ነበረ ከክፍላችን ተከፍቶ እስከወጣ ድረስ። እና አገኘኝ። ቁርሳችንን ተቀብለን ዳቦና ሻይ ወዲያውኑ ክፍላችን በር ላይ ሆነን ጉሙዝ ጓደኛዬ ጋራ ጨዋታ ጀመርን። የት ነበርክ ትናንት ምሽት አልኩት። እንዴ እዛ ስረዳ ሄዳ እኮ ነበር ተናል መርዳት አለባችሁ ተብሎ እኔና ሌሎች ጠራልኝ ስማቸውን ሌሎችም የተወሰኑት ጉሙዝ ናቸው እዛ ፍርደኛ ናቸው ፍርድ ያገኙ በነፍስ መግደል ነው የተወነጀሉት ወንይ ቤቱስ ብዙ አመት ኖሯል ስለዚህ ለብዙ ጉዳይ ይፈልጋሉ በወታደሮቹ አስተዳደሩ በመናምን እየተጠሩ አገልግሎት የሚሰጡ እንደሆኑ እናቃለን ከዛም ተጣቃሉ እና እዛ ልንረዳ ሄደን እንደው ያየሁትን ዙዲ ነገር ነው የሚለይ ስሜን ትንሽ ጠመም የሚያደርገው ያየሁት በጣም ያስፈራ ነገር ነው ትናንት ያየሁት ምን አየህ ሰጠኛልኩት ከዚህ ይሄዱ የፍጥኝ ታስረው የወጡት ስረኞች በሙሉ ቤተክርስቲያን ነው የሚመጡት እና ቤተክርስቲያን መጣለቃሽቶ አለ እዛ ስማቸውን እሱ ያጣራል ከዛ በኋላ እንዴት እንደሚመቷቸው አይታወቅም የተወሰኑ ወታደሮችኛ አይተናቸው ማናቃቸው ወታደሮች ናቸው የወኔ ቤቱ ፖሊሶችም አይደሉም ይመቷቸዋልና ሲወድቁ በገመድ ሸመቀቋቸዋል አንገታቸውን ይጠመዝዙታል በጣም በማይገባን መንገድ ከዛ ውሰዱ ይሉናል ሰውነታቸውን በቃ ሞተዋል ውሰዷቸው እንባላለን በባሬላ ይሄ አፈር መሸከሚያ የለም በሱ እየተሸከመን እዛ ጉድጓድ ያስቆፈረ ሰሞኑን ያየነው ጉድጓድ ውስጥ ነው ይወሰድን የጣልናቸው አንዳንዶቹ እኮ እንደውም ጠራልኝ ስም ሲያምረኝ ከበደ ግዙፍ እስረኛ ነው ሰውነቱ ትልቅ ነው እና ሲያምረኝ አልሞተም ነበር አልሞት ብሏቸው ብዙ ታግለዋል እንትም የሚሉ ወታደሮቹ መጨረሻም ለኛ ወስዳችሁ ሰውነቱን ጣሉ አስከሬኑ ወደ ጉድጓዱ ሰዱ ስንባል ትንሽ ሊያወራን ሁሉ ይፈልግ ነበር ሙሉ ለሙሉ አልሞተም ነበር ሲያምረኝ ጉድጓድ ውስጥ ስንጥለው ይሄን ሁሉ ነው ያለኝና በጣም ይዘገምን ነበር 82 ልጆች ሌሎች በሚቀጥለው ቀን ደሞ ሁለት ልጆች እንደጨመሩ ሰምተናል ሁለት ስረኞች
በሕግ ፍርድ ቤት ቀርበው የተበዳይ ቃሉን ለፍርድ ቤቱ ሲያሰሙ የተከበራችሁ ዳኞች ዛሬ ከዚህ የተገኘውት ፍትህን ፍለጋ እንጂ ለበቀል አይደለም ብለው ነበር ከዚህ የፍትህ አደባባይ የምንማረው ሌላው ነገር ምንድነው የሚል ጥያቄም ሰነዘርኩላቸው
እሸቱን ለፍርድ በማቅረብ ነገ እንደ እሸቱ ዓለሙ ምንም ህግን ምንም የሞራል እሴትን ከምንም ሳይቆጥሩ ይሄ በእንግሊዝኛ ኢምፒዩኒቲ የምንለው ይሄ በማናለብኝነት የሚፈጸሙ በሰው ልጆች ላይ የሚደርሱ በደሎችን መፈጸም እንደሚያስጠይቅ ይዋል ይደር እንጂ ይሄ ጉዳይ እኮ አሁን 40 አመት አልፎታል ከ40 አመትም በኋላ ግን ትኩስ ነው እንደዚሁ ነው ወደፊት የሸቱ ዓለሙን የመሰሉ በኢትዮጵያ በሌሎች ወገኖቻቸው ላይ ባላቸው ስልጣን ወይም በአንድ በተፈጠረ አጋጣሚ ከህግ ውጪ ወይም ራሱን ህግንም በማጣመም በደል ለመፈጸም የሚያስቡ ካሉና እየፈጸሙ ካሉ ራሳቸውን እንዲመረምሩ ነው ወደፊቷን በህግ ብቻ ዜጎቿ የሚተዳደሩባትን የሚመሩባትን ህግን እንጂ ሰውን የማይፈሩ ዜጎች የሚፈጠርባትን ኢትዮጵያ ነው ማምጣት ምንፈልገው
አቶ ወርቁ እንዳሉት ከሆነ በአውሮፓውያኑ ዘመን አቆጣጠር ዲሰምበር 15 2017 ዓ.ም ተመረጠ መቶ አለቃ ሸቱ ዓለሙ ፍርዳቸውን ያገኛሉ አቃቢያነ ህጉም ተከሳሹ በተከሰሱበት የህግ ድንጋጌ ከፍተኛው ቁጣት እንዲጠልባቸው ጥያቄ ማቅረባቸው ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አዲሱ የሰዓት እጥረት ዛሬ ኢትዮጵያን በአሜሪካ ሊቀርብ እንዳልቻለ አስገድዷል። አንድ
ሰዓት በላው ፕሮግራማችን
ሌላም የቀረበ ፕሮግራም አለ።
ሶስት ፕሮግራም አለ። ዲሞክራሲ በተግባር፣ ኢትዮጵያውያን በአሜሪካና ደሞ ንጉስ አክሊሉ ስለ ሴቶች ፕሮግራም የሚሆን የላከልን ዝግጅት ነበረ። እነዚህ ሊያልፉ አልቻሉም።
ምክንያት
የሰዓቱን ነገር ትንሽ አውራ። አንደኛ ሰዓት ለጊዜው የተነሳ ነገር የለም።
ግን በጣም አስፈላጊ መረጃ ስለ
ነገር ስለደረሰ ለጥንቃቄ ብለው እንድንወጣ አደረጉ። ወጣን፣ በሰላም ተመለስን። ህንጻችንም ምንም አልሆነም። ለማንም ላይ ምንም የደረሰ ነገር የለም። ግን እንዲህ አይነት ነገር አሜሪካ ውስጥ እንደው እንደደረሰ የሚል ነገር ለአድማጮች
መጠየቁ አይቀርም። ቀደም በሩጫ እንደው በፍጥነት ውስጥ ነው የተናገርነው። የግዴታ የሆኑ ያሰራር ደንቦች ይሆኑና ሌላ ቀርቶ ሰዓቱ ባይኖርም እንኳን የስጋት ሐሳቡ ቢኖር ወይም ደግሞ ሲመጣ ለመከላከል የሚያስችል ሁኔታ ለማዘጋጀት በሚደረገው በግዱቱ የሚባለው ደረጃ ይደረሳል። ግን አድማጮች የሚያስታውሱት ብዙ ጊዜ የለም አጋጣሚዎቹ ረድተውን ስርጭታችን የማቋረጥ ግዴታው ሳንገባ እድል አድኖናል። ዛሬ ግን ምንም ወገትም በግድ ነው ይወጣል።
አንዳንድ ጊዜ ደግሞ የእሳት አደጋ ማስጠንቀቂያ ወይም አደጋ አለ ተብሎ ሲነገራቸው የደህንነት ወይም ሴኩሪቲዎቹ ሳይነገርም ለሙከራ እንዲደረግበት ጊዜ ደግሞ አለ።
አዎ በሙከራውም በግድ እንድትወጡ ያደርጋል።
ተጥሏል ኃላፊነት መውሰድ ስለማይፈልጉ
እቺ አድማጮች እንዲረዱልን ይሃል ነው። በድጋሚ ይቅርታን ጠይቃለን ለተሰናዱና ላልቀረቡት ፕሮግራሞች ካሳለኝ ያልከ ነው ለጥቂት
ጊዜ ደቂቃዎች ስላሉ አድማጭን ለመካስ ሂሩትና መሐሙድ የሚያቀነቀኑትን
ወሰን ተናበለና ለትግርኛ ስርጭት ከኛ ይከተላል። አድማጮች በዚህ ዜማ ነው የምንሰናበተው። ነገ ምሽት ላይ ከዝግጅቶቻችን ጋር እንመለሳለን። ተናደሩ
You know how to be, yeah, yeah, whatever.